የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወዳጆቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ኢየሱስን በሚያምኑት ውስጥ የሚሰራው የእግዚአብሔር ኃይል በሚል ርዕስ ላይ የተመሰረተ ይሆናል። የአምላካችን ቃል በኤፌሶን መጽሐፍ ውስጥ በምዕራፍ 1 ከቁጥር 15 ጀምሮ እስከ 23 የሚናገረውን የከበረ እውነት አነብላችኋለሁ። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ ያስታወስኳችሁ ስለናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሊያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። ክርስቶስንም ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ካለ በኋላ የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የርሱ ሙላት የሆነች አካሉ ናት ይላል። ውድ አድማጮች መቼም ይህንን ቃል በብዙ ጥሞናና መሰጠት በጸሎት ጸጋ ተሞልተን ልናጤነው ልንመረምረው ልንመገበው ልንደነቅበት እግዚአብሔርን እያመለክን ውድ ወገኖቼ በልብ ስፋት በውስጡ የታጨቀውን የተቀመጠውን ጸጋ ሁሉ ለማስተዋል እንድንችል እግዚአብሔርን ጳውሎስ ለኤፌሶን ሰዎች እንደጸለየ እየለመነን እናነባው ክፍል ነው። ውድ አድማጮች አምላካችን እግዚአብሔር የአማልክት ሁሉ አምላክ ነው። ለመንግስታቸው ለራሳቸው ለመንግስታቸው ከራሳቸው በላይ የማያስቡትን ማንነቱን እንዲያውቁ የሚያንበረክክ አምላክ ነው። ቀደም ብዬ እንዳስተማርኩት የባቢሎንን ንጉስ ናቡከደነጾርን እንደንሰሳ ከቤተ መንግስቱ በአራት እግሩ ያስከደ እግዚአብሔር ታላቅ ነው። ዛሬ በሰው ልጆች መካከል የሚነሳው የፖለቲካም ሆነ የተለያየ ችግር ሰው ቶሎ ብሎ የተለያየ መላና ዘዴዎችን ያስባል። ወደ እግዚአብሔር መመልከትና እርሱን መታመን ለብዙ ሰዎች አዳጋች እንደሆነ ባለፈው አሳይቻለሁ። በክርስትና እምነት ጥላ ስር ያለን ግን እኔና እናንተ በጥሞና በመመልከት በቅጡ ልናስበው የሚገባን እውነት ቢኖር የጌቶች ጌታ የነገስታት ንጉስ የሆነውን የናዝሬቱ ኢየሱስ ክርስቶስን ነው። እግዚአብሔር በዙፋኑ ላይ ነው። ኢየሱስ ክርስቶስ ከሙታን ከተነሳበት ጊዜ ጀምሮ ቤተ ክርስቲያኑን የሱን ጌትነትና ስልጣኑን እንድትረዳና እንድታስተውል አጥብቀው ሐዋርያቶች አስተምረዋል። ጌታችን ፈቃዱን በሰው ልጆች መካከል ሊፈጽም የሚችልበት ስልጣንና ኃይል አለው። ከእግዚአብሔር በሚገኝ ርዳታና ጸጋ መፍቴ የምንፈልግ ሁላችን በግል ይሁን በቤተሰብ ይሁን በቤተ ክርስቲያን ይሁን በሀገር ደረጃ በዓለም አቀፍም ሁሉ እንኳን ቢሆን ማሰብና ማስተዋል የሚኖርብን ለችግራችን መፍትሄ ሰጪ ሆኖ የምናምነው በእግዚአብሔር አብ ቀኝ የተቀመጠው የናዝሬቱ ኢየሱስ ክርስቶስ ነው። ይህንን አማኞች በጥልቀት ልናስብ ይገባል። ዛሬ ላለው ነገር ሰዎች በተለያየ መንገድ የማያምኑም የሚያምኑም ሁሉም እንደ ፍላጎቱ እንደ ታየው እንደ ችሎታው እንደ ሙያው የችግሩ መፍትሄ ተረዳው በሚለው መንገድ ሁሉ መፍትሄ ይፈልጋል። ነገር ግን አማኞች ከሌሎች ሰዎች ሁሉ የተለየ ልዩ መፍትሄ ሊሰጠን የሚችል በሰማይ ጌታ የሆነ አምላክ አለን። ወደዚህ ጌታ ግን ስንቀርብ በእምነት መቅረብ እንዳለብን ተመልክተናል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያመንዘን ያስፈልገዋል ስለሚል የአማኞች ብርቱ መሳሪያቸው እግዚአብሔርን መታመን ነው። እግዚአብሔር እንዳለ ይህ አለ የሚባለው ሕያው አምላክ የሚታየና የማይታየውን ፍጥረት ሁሉ ካለመኖር ወደ መኖር ያመጣው አምላክ ሞቶ የተነሳው የናዝሬቱ ኢየሱስ ክርስቶስ ፈቃዱን ለማድረግ የሚችልበት ስልጣንና ኃይል ያለው ጌታ ነው፣ አምላክ ነው። በርሱ መታመን እጅግ በጣም አስፈላጊ ነው። እግዚአብሔር ጸሎታችንን ሊሰማልን የሚችለው በእምነት ከጸለይን ነው። እግዚአብሔርን በመታመን ከጸለይን ነው። እግዚአብሔር በእኔና በእናንተ ሕይወት ውስጥ ረዳታችን ነው፣ ደጋፊያችን ነው ብለን ልንፈክር የምንችለው ሳይኮሎጂካል በሆነ መንገድ ሰዎች ፖዚቲቭሊ ነገርን በማሰባቸው በሚገኝ መልክ አይደለም። የእምነትን ቃል ምንናገረው የሚረዳን እግዚአብሔር ስላለ ነው። ሕያውን አምላክ ስለምናምን ነው። ሞቶ የተነሳውን ኢየሱስ ክርስቶስን ስለምንደገፍ ነው። ስለዚህ በሕይወታችን እግዚአብሔር እንዲሰማን እግዚአብሔርን ስንታመን እግዚአብሔር ይረዳናል ብለን ስንል ኃጢአተኛ ሆነን እንብንገኝ ቅዱሱ አምላክ ሊረዳን ሊያግዘን እንቅፋት የሆነብን ነገር በሕይወታችን ቢኖር በንስሐ ልብና በትህትና መንፈስ በጌታ በኢየሱስ ክርስቶስ ደም የኃጢአት ስርየትና ይቅርታ እንደሚገኝ ታምነን በእግዚአብሔር ፊት ብንቀርብ እግዚአብሔር ምሕረትን ሊያስገኝልን በሚችለው በቀኙ በተቀመጠው በዘላለሙ ሊቀ ካህን በናዝሬቱ በኢየሱስ ክርስቶስ ኃጢአታችንን ሁሉ ይቅር ይለናል። በሚያስፈልገን ጊዜ ደግሞ የምንረዳበትንም ጸጋ ይሰጠናል። የእግዚአብሔር ስም የተባረከ ይሁን። ዛሬ በዓለም ሁሉ እንግዲህ እንደምንመለከተው ዓለም እየታመሰ ያለበት ነው። በኖርዝ አፍሪካ፣ በሚድል ኢስት፣ በተለያዩ ስፍራዎች የሰው ልጆች በብዙ ጭንቀትና ችግር ውስጥ እንዳሉ እንመለከታለን። ዛሬ በአገራችን ላይ አይኖቻቸውን አሰፍስፈው የከፈቱ የህዝባችንን ደም ለማፍሰስ እርስ በርስ ለማባላት ለጨለማ ኃይላት መሳሪያ የሆኑ ሰዎች ብቻ አይደሉም፣ አጋንንቶች ሁሉ ይርመሰመሳሉ። በሰማያዊ ስፍራ ያሉ የክፋት መንፈሳውያን ሰራዊት የተሰለፉበት ችግር እንዳለን ልናውቅ ይገባል። በምድር ላይ በሰው ልጆች መካከል ለሚከናወነው ችግር መናፍስት ሳይታሰቡ እንዲሁ ብቻውን የሚሆን ነገር የለም። በአንደኛ ዮሐንስ ምዕራፍ 5 ላይ ባለፈው እንዳካፈልኳችሁ ከእግዚአብሔር እንደተወለደን እኔና እናንተ ዓለም በሞላው ከእግዚአብሔር ወገን ከሆነን የእግዚአብሔር የኢየሱስ ወገን ነን ካልን ዓለም በሞላው በክፉ እንደተያዘ እንደምናውቅ ዮሐንስ በመልእክቱ በምዕራፍ 5 ቁጥር 19 ላይ ይናገራል። ስለዚህ ዓለም በሞላው በክፉ ተይዟል ስንል በሰዎች ክፋት ብቻ ሳይሆን ከሰዎች ክፋት በስተጀርባ የሚሰራ የጨለማ ኃይል እንዳለ እናውቃለን። በብዙ መንገድ በእንደዚህ ያለ መንገድ ነገሮችን መመልከት ለክርስቲያኖች እግዚአብሔር ለሚታመኑ ሰዎች እጅግ በጣም ጠቃሚ የሆነ ነገር ነው። ጌታችን ኢየሱስ ክርስቶስ እኛ የሰው ልጆችን ሲያድነን ውድ ወገኖቼ ያዳነን ከጨለማ ኃይልም ነው ያዳነን። ከኃጢአት ብቻ አይደለም ያዳነን፣ ከዲያብሎስ ስልጣን ያዳነን። በጨለማው ዓለም ውስጥ ካለ ከክፋት መንፈሳውያን ሰራዊት እስራት ሁሉ ነው ያዳነን። ብዙ ሰዎች ወደ ጌታ ሲመጡ ከአጋንንት ነጻ ይወጣሉ። ያጋንንት እስራት በህይወታቸው ያለ በዘር ማንዘር ይሁን በገዛ ፈቃዳቸው ራሳቸውን ለሰይጣን ከተገዙበት እስራት ሁሉ ኢየሱስ ይፈታቸዋል። ስለዚህ መንፈሳዊ ህይወት በክርስትና እምነት ውስጥ በጌታ በኢየሱስ ክርስቶስ የሚጀመረው በማዳን ነው። እኛን የሚያድነን ከኃጢአት ብቻ ሳይሆን ከጨለማ ኃይልም ነው የሚያድነን። ስለዚህ ያነበብኩላችሁን እግዚአብሔርን ቃል ተመርኩዘን እንመልከት መጽሐፍ ቅዱስ ምን እንደሚል። ጌታ ኢየሱስ እኛን ለማዳን የሰው ልጅ ሆኖ በተገለጠበት ማንነቱ ሞቶ እንደተነሳ ብቻ ሳይሆን መጽሐፍ ቅዱስ የሚነግረን ይህን ብቻ እንድናምን ሳይሆን የሚናገረን ሞቶ በተነሳበት በዚያው ማንነቱ ጌታ ኢየሱስ ክርስቶስ እኔና እናንተ ለክብር የሚያበቃ ህይወት እንዳስገኘልን እንድናምን ነው የሚነግረን። ክብር ለእግዚአብሔር ይሁን። በቆላሲስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ የመለኮት ሙላት ሁሉ በአካል በርሱ ይኖራል እናንተም የገዥነትና የስልጣንን ሁሉ ራስ በሆነው የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል ይላል። ውድ ወገኖቼ ጌታ ኢየሱስ ክርስቶስ የመለኮቱን ሙላት በሰውነቱ ገልጧል። ፍጹም በሆነ የመለኮት ሙላት በተሞላው ፍጹም በሆነው በሰው አካል የተገለጠው ኢየሱስ ክርስቶስ ገዥነትንና ስልጣንን ተሞልቶ ያለ ጌታ እንደሆነ ይነግረናል። የእግዚአብሔር ስም የተባረከ ይሁን። የመለኮትን ሙላት በሰውነቱ የገለጠው ይህ ጌታ ይህን ስልጣንና ገዥነት በውስጡ ደግሞ የተሞላ እንደሆነ ያሳየናል። ፍጹም በሆነ የመለኮት ሙላት በተሞላው ፍጹም በሆነው በሰው አካል በተገለጠው በኢየሱስ ክርስቶስ ገዥነትና ስልጣን በሙላት ይታያል። ይህ ስልጣንና ገዥነት ውድ ወገኖቼ በኢየሱስ ክርስቶስ ያለው ለቤተ ክርስቲያን የሚሆን እንደሆነ ለሚያምኑ የሚሆን እንደሆነ መጽሐፍ ቅዱስ ያስተምራል። ምክንያቱም ባነበብኩት በዚሁ በቆላሲስ 2:10 ላይ እናንተ የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ህይወታችን የክርስትና እምነታችን ከዳንን በኋላ የምንኖረው ኑሮ ከዚህ ባለ ስልጣን ጋራ የተገናኘና የተቆራኘ እንደሆነ እንመለከታለን። ይህ ሁሉ ከአዳኝነቱ ጋራ የሚያዝና የማይለያይ እንደሆነ ማስተዋል አለብን። የእግዚአብሔር ቃል የሚለንን እስኪ ልብ ብለን እንመልከት። በኤፌሶን ላይ ካነበብኩላችሁ በእግዚአብሔር ቃል ውስጥ በመጀመሪያው ላይ እንደዚህ የሚል ቃል አለ፣ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ይላል። እግዚአብሔር የሰው ልጆችን ለማዳን ልጅ አንድያ ልጁን ሰጥቶ ደሙን አፍስሶ በመስቀል ላይ ዕዳ ከፋይ ብቻ አይደለም ያደረገው፣ ከሁሉ በላይ የሆነውን የኃይሉን ታላቅነት በልጁ በኩል ለኛ የሚሆነውን ገልጧል ነው የሚለው። ጳውሎስ ይህንን አማኞች እንዲረዱ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ ይላል። አዳኛችን የምንለው ኢየሱስ ያፈሰሰው ክቡር ደሙ ከማንነቱ የተነሳ የደሙ ኦርዲነሪ ደም እንደ ማንኛውም ሰው ደም አይደለም። የጌታ የኢየሱስ ክርስቶስ ደም ፍጹም አምላክ የሆነው የእግዚአብሔር ልጅ የናዝሬቱ የኢየሱስ ክርስቶስ ደም ነው። አምላክነቱ የሰው ባህሪውን ባይቀላቀልም የሰውን ማንነት የራሱ ያደረገበት ጥልቀቱ እንደ ቱታ እንደሚለበስ የሰውን ማንነት ስላልወሰደ የሰው ልጅ ተብሎ የሚጠራ ማንነትን የራሱ ስላደረገ ደሙ እጅግ ክቡር የሆነ ደም ነው። ክብር ለእግዚአብሔር ይሁን። በዚህ ደሙ ኢየሱስ ክርስቶስ እኛን አዳነን። ጌታችን ኢየሱስ ክርስቶስ የራሱ ያደረገውን ማንነታችንን ገንዘቡ ያደረገበት ጥልቀት በትንሣኤ ደግሞ ይታያል። በተነሳበት ክብርና ኃይል የኢየሱስ ክርስቶስ የእግዚአብሔር ልጅ የሰውም ልጅ ስለሆነ በተነሳው ትንሳኤ ለአማኞች የሚያደርገውን የማዳኑን ታላቅነት በትንሳኤም እናያለን። ለዚህ ነው ጳውሎስ ለሚያምኑት ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ ይላል። ምንድን ነው ይህ ኃይሉ? ይህም ኃይል ይላል በኤፌሶን ምዕራፍ 1 ቁጥር 19 ላይ ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ኢየሱስ ክርስቶስን አዳኛቸው አድርገው የሚያምኑ በደሙ የተዋጁ በመንፈሱ የታተሙ የእግዚአብሔር ልጅነትን የተቀበሉ ሁሉ ሊቀበሉት ሊያምኑት ሊያውቁት የሚገባ ትልቅ ነገር ቢኖር እግዚአብሔር ለሚያምኑት ያለው ኃይሉ እግዚአብሔር አሰራሩን የገለጠበት ኃይሉ ከሙታን ልጁን ባስነሳበት በሰማያዊ ስፍራ ባስቀመጠው የሚታይ ነው ይላል። እንደገና ነበዋለው ይህም ኃይል እንደርሱ ታላቅ ብርታት አሰራር ይልና ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ለምናምነው ያለው የእግዚአብሔር ኃይል እስከምንድነው ብለን ብንል እግዚአብሔር ልጁን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው ታይቷል፣ በዚያ ልክ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ኃጢአታችን የሚሰረይበት የደሙ ታላቅነት፣ ለኛ የሞተልን የኢየሱስ ማንነት፣ የደህንነታችንን ከኃጢአት የመዳናችንን የመጽደቃችንን ምህረት የምናገኝበትን የጸጋ ብርታት በማንነቱ ሲያጎላልን፣ ውድ ወገኖቼ ከሙታን በመነሳቱ የተገኘው ክብርና ኃይል ለሚያምኑት እግዚአብሔር የሚሰራውን የኃይሉን ታላቅነት ያሳያል። ሞቱም ትንሳኤውም ለኛ ነው። ሐዋርያው ጳውሎስን ካለ በኋላ ኢየሱስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ካለ በኋላ በቁጥር 21 ላይ ሲናገር የተቀመጠውም ይላል፣ በቀኙ የተቀመጠው ኢየሱስን ማለቱ ነው፣ ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን በእግዚአብሔር ቀኝ የተቀመጠው በሱ መቀመጥ በሱ ከሙታን መነሳት ለኛ እግዚአብሔር የሚያደርገውን የኃይሉን ታላቅነት ያሳየናል ካለ በኋላ ይሄ ደግሞ ኃይል ሲገለጥ ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ የናዝሬቱ ኢየሱስ ክርስቶስ የኔና የናንተ አዳኝ ነው ብለን የምንለው ጌታ የተቀበለው ስልጣን፣ ግዛቱ፣ ኃይሉ፣ ጌትነቱ፣ ስሙ ለኔና ለናንተ ጉልበታችን፣ ኃይላችን፣ ትምክህታችን፣ መነኪያችን ነው። ክብር ለእግዚአብሔር ይሁን። ቀጥሎ ምን ይላል? እግዚአብሔርም ሁሉን ከእግሩ በታች አስገዛለት ይላል። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። ቤተ ክርስቲያንን ሲገልጣት ምን ይላል? እርሷም ሁሉን ነገር በሁሉም ረገድ የሚሞላ የእርሱ ሙላት የሆነች አካሉ ናት ይላል። ኦ ሃሌሉያ! ክብርና ምስጋና ለታረደው በግ ይሁን። ውድ ጌታ ልጆች፣ ውድ አድማጮቼ፣ የእግዚአብሔርን ቃል የምትራቡ ውድ ኢትዮጵያውያን ወገኖቼ ይሄንን እውነት አበክራችሁ ተመልከቱት። በቁጥር 19 ላይ የሚናገረው ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድናውቅ እንደጸለየ እኛ ልንጸልይ ይገባናል። ክርስቲያን መሆን ክሽ ነገር አይደለም። ከሙታን የተነሳው ከኃይሉ ሁሉ በላይ ሆነው እጅግ ከፍተኛው ባለስልጣን የጌቶች ጌታ የነገስታት ንጉስ የናዝሬቱ ኢየሱስ ክርስቶስ በተቀበለው ክብርና ኃይል የሚደገፍ እምነት ነው። ይህ ኃይል እንደርሱ ታላቅ ብርታት አሰራር ነው ይላል። ለኛ ለምናም ነው የሚሰራውን ስራ። በቀድሞ ትርጉም ይሄንን ሲናገር ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነት ከስልጣን ከኃይል ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ይህ የሚያሳየን ምንድን ነው ወገኖቼ? ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ የተገኘው አማኞች የምንወርሰው የርስት ክብር ባለጠግነት ኢየሱስ ክርስቶስ የኔ የአባቴ መኖሪያ በአባቴ ቤት ብዙ መኖሪያ አለ ብሎ ባለው በዚያ በአባቱ ቤት የሚለካ በአባቱ ቤት ክብር በአባቱ ክብር በራሱ ክብር የሚለካ ርስትን ያዘጋጀልን። የእግዚአብሔር ስም የተባረከ ይሁን። ደግሞም ከኢየሱስ የተነሳ በእኛ ሊሰራ የሚችለው የኃይሉ ታላቅነት ደግሞ እግዚአብሔር ያሳየው በክርስቶስ ባደረገው የብርታቱ ጉልበት ታይቷል ይላል። ይሄ የብርታቱ ጉልበት አለቅነትን ስልጣናትን ጌትነትን ሁሉ ሽሮ ሃሌሉያ የጌቶች ጌታ የነገስታቱ ንጉስ ኢየሱስ ብቻ ሆኖ በሰማይ በምድር ባለ ስልጣን የሆነበት አሰራር ያማኞች ለአማኞች ለቤተ ክርስቲያን የሆነው የእግዚአብሔርን ጉልበት ያሳያል። ቤተ ክርስቲያን ራሷ በሆነ በዚህ ጌታ ስልጣንና ስም በምድር ላይ ስትኖር የጨለማ ኃይላቶች ሁሉ የማይቋቋማት ትሆናለች። ጌታችን ራሱ እንደተናገረው መሰረቷ እሱ ነው። በዚህች ዓለት ላይ ቤተ ክርስቲያንን መሰርታለሁ የገሃነም ደጆች አይቋቋማትም ማለት። የገሃነም ደጆች ማለት የጨለማ ኃይላት ማለት ነው። የነሱ ደጃፍ ማለት የነሱን የኃይል በመሳሌ ሲናገር ነው። የጨለማ ኃይላት የነሱ ዋና የጦር ኃይላቸው የሰፈረበትን የካምፓቸውን መለኪያ የሆነውን ቋንቋ እየተጠቀመ ነው የሚናገረው። የገሃነም ደጆች አይቋቋማትም። የእግዚአብሔር ስም የተባረከ ይሁን። ለምን? ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን የሚመሰርታት በርሱ ማንነት፣ በርሱ ስልጣን፣ በርሱ ክብር፣ በርሱ ኃይል ነው። ዛሬ ቤተ ክርስቲያን ምስኪን ሆና በምድር ላይ መኖር የለባትም። አማኞች ሄልፕለስ ሆኖ መኖር የለባቸውም። ሞቶ በተነሳው በኢየሱስ ክርስቶስ የሚታመኑ ሁሉ የጌታን ስም ጠርተው የማይድኑበት ጌታን አላውቅም የሚል ለስሙ አልገዛም የሚል አንድም የጨለማ ኃይል የለም። የጌታ ኢየሱስ ክርስቶስ ስም ነጻ ያወጣል። የጌታን ስም የሚጠራ ሁሉ ይድናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተ ክርስቲያን የተመሰረተችው በዚህ ዓለት ላይ ነው። የሮማን መንግስታት ድል የነሳችው ስደትና መከራ ሊያጠፋት ያልቻለው ብዙ ስቃይና መከራ በአማኞች የደረሰው የቤተ ክርስቲያንን ብርሃን ጌታ የተከለውን መቅረዝ ማጨለም ያልቻለው ከዚህ ኃይል የተነሳ ነው። ምንም እንኳን አማኞች ምስኪን ቢመስሉም የሚሰበሰቡት በየሰው ቤትም ቢሆንም ስደተኞች ቢሆኑም ታናናሾች ያልተማሩም ቢመስሉም በአካሉ በቤተ ክርስቲያን ውስጥ ያለው ኢየሱስ ክርስቶስ ግን የጌቶች ጌታ የነገስታት ንጉስ ነው። ምስኪኖችን ደካሞችን ምናምንቴዎችን የተናቁትን ያልሆኑትን ሰብስቦ ኢየሱስ ክርስቶስ በአምሳሉ የፈጠራቸውን ዓለም የናቃቸውን ምስኪኖችን ሰብስቦ አካሉ አድርጎ በክርስቶስ ኢየሱስ ባደረገው ሥራ ስለሆነ የብርታቱ ጉልበት የሚታየው ኃያላንን አልሰበሰበም። በክርስቶስ ባደረገው ሥራ ስለሆነ ጥበቡ የሚታየው ጠቢባንን አልሰበሰበም። በክርስቶስ ባደረገው ሥራ ስለሆነ ክብሩን መግለጥ የሚፈልገው በባላባቶች አልሰራም። በዓለም ክብር ባላቸው ሰዎች አልሰራም። በምስኪኖች በድሆች በጎስቋላዎች ሁሉ ውስጥ ገብቶ ኢየሱስ ክርስቶስ በአሳ አጥማጅ ሐዋርያቶች ዓለምን ሁሉ አንበረከከ። እግዚአብሔር ስም የተባረከ ይሁን። ዛሬ ማንነታችሁን ሳትንቁ በሚያስተክዛችሁ ግራ በሚያጋባችሁ በሀገራችን ቢሆን በህዝባችን ላይ ቢሆን በግል ህይወታችሁ ቢሆን የሚያስጨንቃችሁና የሚያስፈራችሁ ነገር ምንም ነገር ሊኖር እንደማይችል በጌታ በኢየሱስ እንድትታመኑ በጌታ ጸጋ አሳስባችኋለሁ። ኢየሱስ ክርስቶስ መመኪያ ነው። በጌታ የሚያምን በርሱ የሚያምን አያፍርም። የማያሳፍር ጌታ ነው። ትላንትናም ዛሬም ለዘላለም ያው ነው። ዛሬ አማኞች ወደ ራሳችን እየተመለከትን ያለንበትን ሁኔታ እየተመለከትን የሀገራችን ሁኔታ ስንመለከት ትካዜና ችግር ሊውጠን ያሰፈስፋል። ነገር ግን ኢየሱስ ክርስቶስ ስሙ ጉልበት ሁሉ ያርገደግዳል። በዓለም ካለው በእኛ ያለው ይበልጣል። ዮሐንስ በመልእክቱ በአንደኛ ዮሐንስ 4:4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ እነርሱንም አሸንፋችኋቸዋል ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል ይላል። ውድ ወገኖቼ የቱንም ያህል ምድራችንና ህዝባችንን ሊያጎሳቁል የግል ህይወታችሁን ሊያጎሳቁል ትዳሮችሁን ልጆቻችንን ሊናጠቅ የሚያሰፈስፍ ኃይል ቢኖር በእኛ ውስጥ ያደረው የተቀበልነው ያመንነው እኛን ብልቶቹ ያደረገ በቤተክርስቲያንና አካሉ አድርጎ በውስጣችን የሚኖረው ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው። የሱን ስም ጠርታችሁ በህይወታችሁ አታፍሩ። ኢየሱስ ክርስቶስ የማያሳፍረን ጌታ ለምድራችን ለህዝባችን ለራሳችን አልፎ የሚተርፍ ከመትረፍረፍ ያለፈ የክብር ጌታ ነው። የሰማችሁትን ሁሉ ለደህንነታችሁ አድርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።